ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል ኤደን ገረሞ መሰናዶን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርትዖቱ ከአሁንሳት ጀምሮ አብረናችሁን ቆያለን ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን
ዳሚ ያደረግነው የስፖርት ዘገባ ነው በሳምንቱ መጀመሪያ ወይም ደግሞ እሁድ ለት 23ኛው የሶፊ ማልት ታላቁ ሩጫ በኢትዮጵያ በአዲስ አበባ በድምቀት ተካሂዷል። በውድድሩ 45000 ሰዎች መሳተፋቸው የተገለጸ ሲሆን ይህን መሰል ውድድር ደግሞ ከጤና ያለፈ ተቀመታ እንዳለው አስተያየታቸውን ለአሜሪካ ድምጽ የሰጡ ተሳታፊዎች ገልጸዋል። የታላቁ ሩጫ በኢትዮጵያ መስራች አትሌት ሻለቃ ኃይሌ ገብረስላሴን በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች በኢትዮጵያ ማስጀመር እቅድ እንዳለው ተናግሯል። ኬኔዲ አባተ ያሰናዳው ዘገባ ይቀጥላል።
የዘንድሮው ታላቁ ሩጫ በኢትዮጵያ መነሻውንና መድረሻውን መስቀል አደባባይ በማድረግ እሁድ ህዳር 9 ቀን 2016 ዓ.ም ተመረተ ተካሂዷል። በየዓመቱ በአዲስ አበባ ከተማ የሚካሄደው ይህ የ10 ኪሎ ሜትር የጎዳና ላይ ውድድር ዘንድሮ ለ23ኛ ጊዜ ነው የተካሄደው። በኢትዮጵያ የሚኖሩ የተለያዩ ሀገራት ዲፕሎማቶችንና ከልዩ ልዩ ሀገራት ለውድድሩ የመጡ የውጭ ዜጎችን ጨምሮ ከጣን እስከ አዛውንት 45000 ሰዎች በዛሬው ውድድር እንደተሳተፉ አዘጋጆቹ ገልጸዋል። አስተያየታቸውን የሰጡን የውድድሩ ተሳታፊዎች ታላቁ ሩጫ ከጤና ያለፈ ትርጉም እንዳለው ይገልጻሉ።
አድማስ ባላለሁ አድማስ ገብረየስ ተጉለሌ ዛሬ ለ23ኛ ጊዜ ስሳተፍ ማለት ነው። 23ንም አንድም ሳያመልጠኝ ሩጫለሁ። ምክንያቱም የምፈልገው ነው። የእድሜ ባለጸጋ ነኝ። ዋሳ ፊዝነት ሞራል ነው። በ23 ዓመት ምን ልምድ አካበርኩ መሰለህ? ይሄ የምታየው ቅርጽ ማለት ነው። ይሄ የምታየው ቅርጽ የታላቁ ሩጫ ውጤት ነው። ይሄ የታላቁ ሩጫ ነው። ስለዚህ በአሁን ሰዓት ታላቁ ሩጫ ካፈራል ይሄ ነገር ማለት ነው። ለኔ ሙሉ ጤናዬ የእድሜ ባለጸጋ ነኝ ብያለሁ። አሁን 55 ዓመቴ ነው። ሁላችንም ከተለያየ አካባቢ ይሄ ሁሉ ምንድነው? ፍቅር ነው። አንድነት ነው። እኩልነት ነው። ገባ? ስለዚህ ስፖርታዊነት ማለት ስፖርት ለጤና፣ ስፖርት ለወዳጅነት፣ ስፖርት ለሰላም። ይሄን ሶስቱን ያነገበ ህዝብ ነው። ይሄ ዛሬ የምታየው ስፖርቱን ያነገበ ነው። ለጤና፣ ለወዳጅነት፣ ለሰላም የመጣ ህዝብ ነው። ስለዚህ ሁሉ አንድ ነው። አንድ ነው። ስፖርት ይሄን ነው። ፍቅር ነው ያላበሰ። ፍቅርን እንደሸማ ነው ያላበሰ።
አድኖ ብራም ይባላል። የመጣው ከደብረ ዘይት ወይም ሹፍ ተሳተፈ የመጀመሪያ ነው። ገና በጣም ነበር የምመኘው ያለው ነገር ደስ ይላል። ወንድማማችን መስሎ እንትን ከየት መጣ የሚባል ነገር የለም እዚህ ጋር ገብቷል። ደስ አንድ ላይ ነው። ኢትዮጵያዊነትን ያንጸባርቃልና ደስ ይላል።
ስሜ ማሙሽ ደረጀ ይባላል። የዘንድሮ ታላቁ ሩጫ ለ23ኛ ጊዜ ቢሆን እኔ ግን ስሮ ለ21ኛ ጊዜ ነው። አንድና ሶስት ነው ያመለጠኝ። ሌላ ምንም አላመለጠኝ። እስካሁን እግዚአብሔር የተመሰገነ ይሁን ከአንድ ሰዓት በታች ነው እየገባሁ ያለሁት። በጣም በጣም ልዩ ጠቀሜታ አለው። አንድ ጤንነት ለመጠበቅ ስለሆነ በጣም ደስ የሚል ነው። ቢያንስ ኃይሌ በሩጫም ብቻ ሳይሆን በዚህም የፈጠረው አንድ ነገር አለ። ኢትዮጵያዊነትን ሰብሰብ አድርጎልናል። እዚህ ጋር ስትወጥ ብሔር የሚባል ነገር የለም። ማንነት የሚባል ነገር የለም። በኢትዮጵያዊነት ብቻ ነው የምትወጣው። ደስ የሚል ሩጫ ነው ከምንም በላይ።
ወጣት ሊዮ ደግሞ ከኔዘርላንድስ ለውድድሩን የመጣው።
My name is Leon. I'm from the Netherlands and I came especially for this run to Ethiopia.
ስሜ ሊዮን ይባላል። ከኔዘርላንድስ ለዚህ ውድድር ነው ወደ ኢትዮጵያ የመጣሁት። ይህ የመጀመሪያዬ ነው። ኤምባሲ ውስጥ የሚሰሩ ሰዎች መረጃ ሰጥተውኝ ነው የመጣሁት። በጣም ልዩ ውድድር ነው። በጣም ፈጣን አይደለም። ብዙ ሰዎች በእርምጃ ነው የሚሳተፉበት ደስ ይላል ነው ያለው። በኤሊት አትሌቶች መካከለ የተደረገውን ውድድር በሴቶች ምድብ አትሌት መልክናት ውዱ ስታሸንፍ መገርቱ አለሙና ተኪና ማረ ሁለተኛና ሶስተኛ ወጥተዋል። በወንዶች አትሌት ቢኒያም ማሃሪ በአንደኝነት አሸንፏል። አትሌቱ ከድሉ በኋላ አስተያየቱን ሰጥቷል።
የመጀመሪያ ነው እንደዚህ አይነት ሩጫ ታላቁ ሩጫ ሩጫ ያላቀም እና ለመጀመሪያ ጊዜ ነው እና በጣም ደስ ይላል። ከተጠበቁት በላይ ነው ያገኘው። በግል ነው ምሰራው የነበረው እና በወረዳም ሰራ ነበር። አሁን ግን በማናጀር ነው ምሰራው ለሉካ። ከዚህ በኋላ ያው በታላቁ መድረኮች ከዚህ በላይ ሰርቼ ሀገሬን ማሰራት ነው የምፈልገው።
ዘነባየለና ጅራታ ሌሊሳ በወንዶች ምድብ ሁለተኛና ሶስተኛ የወጡ አትሌቶች ናቸው። ታላቁ ሩጫ በኢትዮጵያ በየጊዜው እድገት እያሳየ መምጣቱንና ለሁለት አመታት በዘርፉ የዓለም ቁጥር 1 ተወዳጅ ውድድር መሆን እንደቻለ የገለጸው የውድድሩ መስራች አትሌት ሻለቃ ኃይለ ገብረስላሴ በቀጣይነት የዓለም አትሌቲክስ የሚያዘጋጃቸውን ውድድሮች ወደ ኢትዮጵያ የማምጣት እቅድ እንዳለው ተናግሯል።
ወደኋላ ሄደን 23 አመት ወደኋላ ስናየው ዛሬ ምን ያው ነገር በጣም ለኛም ለራሳችን በጣም የተደነቅንበት በእውነት እድለኞች ነን። እንደ አዘጋጅም እንደ ሀገርም በጣም እድለኞች ነን። ምክንያቱም ዓለም እዚህ ቦታ የመጡት እንግዲህ ሰምታችሁታል። የኛ ቴንኬ የዓለም ነምበር 1 ቴንኬ ነው ለሁለት አመት። ይሄ ወርልድ ማኖ ረነር ወርልድ ማጋዚን ያለው እንግዲህ አሁን የምታውቁት ተሳታፊዎቻችን ቁጥር በእጅግ ከፍተኛ ሆኗል። ዘንድሮ 45000 ነው። አብዛኛው ሰው ተደስቶ የሚወጣበት ነው። የኛም አላማ እሱ ነው። ከሩጫም በላይ ነው እና በጣም ተደስተንበታል። በአለም ቁጥር 1 10 ኪሎ ሜትር ነው ብለን ስንል ያው አጀንዳ ዘዴ ስም ነው። እኔ ግን በጣም ኢምፖርታንት የሚሆነው እኛ ኢትዮጵያ አለም አቀፍ ወርልድ አትሌቲክስ የሚያዘጋጀው ውድድር የዓለም ግማሽ ማራቶን ሊሆን ይችላል፣ የዓለም ክሮስ ካንትሪ ሊሆን ይችላል። እሱን በቅርብ ጊዜ በቅርብ አመታት ማምጣት አለብን። ይሄ እኔ ቁርጥ አቋም ነው። ደሞ ይረዳናል።
በኤሊት አትሌቶች ውድድር አንደኛ የወጡ አትሌቶች 200000 ብር፣ ሁለተኛ የወጡ 100000፣ ሶስተኛ የወጡ ደግሞ 50000 ብር ተሸልመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኢትዮጵያ ውስጥ በየአመቱ ከ7445 በላይ የሚደርሱ ሴቶች በማህፀን በር ካንሰር እንደሚያዙ ያመለክታል። ኢትዮጵያ የጤና ሚኒስቴር ከነዚህ ውስጥ 5338 የሚሆኑት ህይወታቸውን እንደሚያጡም አስታውቋል። ለመሆኑ የማህፀን ጫፍ ካንሰር በምን ምክንያት የሚመጣ በሽታ ነው የሚለውን በተመለከተ ስመኝሽ ቆየ የተለያዩ ባለሙያዎችን አነጋግራ ያሰናዳችው ዘገባ ይቀጥላል።
የ47 አመቷ ታሚካ ፊልደር የማህፀን ጫፍ ካንሰር እንዳለባት ያወቀችው ገና የ25 አመት ወጣት ያለች ነው። ታሚካ በወቅቱ ጤንነቷን የሚያጠራጥር ምንም ስጋት አልነበራትም። ሆኖም አመታዊ የጤና ምርመራ ለማድረግ የማህፀን ሐኪም ጋር በሄደችበት ወቅት ሁለተኛ ደረጃ ላይ የሚገኝ የማህፀን ካንሰር እንዳለባት ሲነገራት በህይወቷ ያልጠበቀችው አስደንጋጭ ዜና ነበር።
And I feel like I'm a knowledgeable woman, but I didn't know what the testing was for.
በብዙ ጉዳዮች ላይ እውቀት እንዳላት ሴት ነው ራሴን የምቆጥረው። ነገር ግን በየአመቱ የሚደረገው የማህፀን ምርመራ ለምን እንደሚጠቅም አላውቅም ነበር። ስለዚህ ካንሰሩ እንዳለብኝ ሲነገረኝ ድንገት ዱብ እዳ ነው የሆነብኝ። ከዛ በኋላ በተደረገልኝ ህክምና ደግሞ የሞለት ችሎታዬን አጣሁ። ነገር ግን ደግሞ ህይወቴ ተርፏል። ያ ለእኔ ትልቅ በረከት ነው። ስለዚህ አሁን ሌሎች ሰዎች ለማህፀን ካንሰር እንዲያውቁ እንዴት ራሳቸውን መጠበቅ እንደሚችሉ እንዴት ልጆቻቸውን መጠበቅ እንደሚችሉ ማስተማርና መርዳት ፈልጋለሁ። ምክንያቱም ማንም ሰው በማህፀን ካንሰር ምክንያት መሞት ወይም የሞለት ጸጋውን ማጣት የለበትም።
ታሚካ በአለም ዙሪያ በማህፀን ጫፍ ካንሰር ከተጠቁ ከግማሽ ሚሊዮን በላይ ሴቶች መካከል አንዷ ናት። ይህ ካንሰር በአለም አቀፍ ደረጃ በሴቶች ላይ በስፋት የሚከሰት አራተኛው የካንሰር አይነት ሲሆን በአለም ዙሪያ በከፍተኛ ሁኔታ ከተዘራጨባቸው ሀገራት የመጀመሪያ 20ዎቹ የሚገኙት አፍሪካ ውስጥ ነው። በማህፀን ካንሰር ምክንያትም በየአመቱ 70000 የአፍሪካ ሴቶች ለልፈት እንደሚዳረጉ የአለም ጤና ድርጅት መረጃ ያሳያል። የማህፀን ጫፍ ካንሰር ሂዩማን ፓፒሎማ ቫይረስ ወይም HPV በተባለና የሴቶችን መራቢያ አካል ማህፀንን እንዲሁም የማህፀንን በር በሚያጠቃ ቫይረስ የሚከሰት ሲሆን ከአንድ በላይ የፍቅር አጋር መኖር ወይም ከአንድ በላይ የወሲብ ጓደኛ መኖር ለዚህ ቫይረስ መተላለፍ የበለጠ ያጋልጣል። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህፀንና ጽንስ እንዲሁም የካንሰር ስፔሻሊስት የሆኑት ዶክተር ቤተል ደረጀ እንደሚያስረዱት ይህ ቫይረስ የሚፈጥረው ኢንፌክሽን ወደ ካንሰር እንዲቀየር ተጨማሪ ድጋፍ የሚያደርጉ ሁኔታዎችም አሉ።
አንደኛው በለጋ እድሜ ግንኙነት መጀመር ያ የበለጠ ለኢንፌክሽኑ ቶሎ ያጋልጣቸዋል፣ በተደጋጋሚ የመያዝ እድሉ ይጨምራል ማለት ነው። ሁለተኛው ደግሞ ከአንድ በላይ የወሲብ ጓደኛ ወይም እሷ እንኳን ባይኖራት አብሯት ያሉት ጓደኛዋ ወይ የትዳር አጋሯ ከአንድ በላይ የወሲብ ጓደኛዎች በኖሩት ቁጥር የመጋለጥ እድሏ እየጨመረ ይሄዳል ማለት ነው። ከዛ ውጭ ያልየናቸው ነገሮች ትልቁ አንዳንድ የሚነሳው ድህነት፣ ከድህነት ጋር ተያይዘው የሚመጡ ብዙ ነገሮች ስላሉ አውቀን መታከም የሚቻልም ድሉም ስለሚቀንስ ጭምር ማለት ነው። ከዛ ውጭ ግን ለምሳሌ እንደ ኤችአይቪ ሰዎች የበሽታ የመከላከል አቅም የሚቀንሱ መድኃኒቶች መውሰድ፣ ሲጋራ ማጨስ እና ለተለያዩ ጭሶች መጋለጥ የዚህ ካንሰር የመያዝ እድል ይጨምር ሳጎል ያቀርባል።
በኢትዮጵያም ከጡት ካንሰር ቀጥሎ ሴቶችን በዋናነት የሚያጠቃ የካንሰር አይነት የማህፀን ጫፍ ካንሰር ነው። የኢትዮጵያ ጤና ሚኒስቴር መረጃ እንደሚያሳየው በየአመቱ 7445 ሴቶች በዚህ ካንሰር የሚያዙ ሲሆን ከነዚህ ውስጥ 5338 የሚሆኑት ለህልፈት ይዳረጋሉ። ለመሆኑ ስለዚህ የብዙ ሺዎችን ሴቶች ህይወት እየቀጠፈ ስላለው ስለማህፀን ጫፍ ካንሰር ምን ያክል ሰዎች ያውቃሉ ስል በአዲስ አበባ የሚኖሩ አንዳንድ ሴቶችን አነጋግሬያለሁ። ማህሌ ታማረ በ30ዎቹ መግቢያ የምትገኝ የአዲስ አበባ ከተማ ነዋሪ ናት።
እንግዲህ ያው የማህፀን ጫፍ ካንሰር አሁን ላይ አብዛኛውን ሴቶቻችንና እናቶቻችንን እየጎዳ ያለ በጣም አስከፊ በሽታ እንደሆነ አውቃለሁኝ። ብቻ ከእድሜ ጋር ተያይዞ ብዙ ጊዜ ከ40 ዓመት እና ከዛ በላይ ሲሆናችሁ በየሆነ ጊዜ ይጠሯሉ፣ ቼክ መደረግ አለባችሁ እንደሚባል አውቃለሁ።
የማህፀን ካንሰር በእድሜ የገፉ ሴቶች ላይ ብቻ የሚከሰት በሽታ አድርጎ መቁጠር በርካታ ሴቶች የሚጋሩት የተሳሳተ አመለካከት ነው። ሌላው ያነጋገርኳት በሃያዎቹ እድሜ ክልል የምትገኘው ወጣት ሄመን አለባቸውም ይህንን አስተሳሰብ ትጋራለች።
ብዙ ጊዜ ልክ ሴቶች ከሜኖፖዝ ከጀመሩ በኋላ ብዙ ጊዜ ማህፀን ካንሰሮች ይፈጠራል የሚባለውን ነገር ነው ማቀው ማለት ነው። ከሜኖፖዝ በኋላ ሴቶች እድሜያቸው ከገፋ በኋላ ብዙ ጊዜ ማህፀን ካንሰር እንዳይመጣባቸው ክትትል ያደርጋሉ። ቁጭ ሲል ምንም ስራ ካልሰራም ወደ ካንሰር ሊቀየር ይችላል ማህፀኑ የሚባል ነገር ስላለ ማለት ነው። እና መከላከል የሚቻለው ደግሞ ልክ ሜኖፖዝ ከመጣባቸው በኋላ ማህፀናቸውን ብዙ ሴቶች ያወጡታል የማህፀን ካንሰር እንዳይፈጠር ማለት ነው።
ማንኛውም የጾታ ግንኙነት የጀመረች ሴት የማህፀን በር ካንሰር በሚያስከትለው HPV ቫይረስ ልትያዝ ትችላለች። በግንኙነት ወቅት ኮንዶም የምትጠቀም ቢሆንም እንኳን በጉዳዩ ላይ ካነጋገርኳቸው በርካታ ሴቶች መካከል እስከ ዳር ደጀኔ ስለማህፀን ካንሰርና ካንሰሩን ስለሚያስከትለው ቫይረስ የተሻለ ግንዛቤ አላት።
የሚመጣው HPV በተባለ ቫይረስ እንደሆነ አውቃለሁ እና ልክ በሆነ ግንኙነት እና ከብዙ ሰዎች ጋር ግንኙነት በማድረግ እንደሆነ አውቃለሁ። አስቀድሞ በመመርመር ምክንያቱም ሌላ ብዙ ምልክት ስለማያሳይ አስቀድሞ በመመርመር መከላከል እንደሚቻል አውቃለሁ እና ሌላ ደግሞ ተጨማሪ ክትባትን በማግኘትም እንደ መከላከል እንደሚቻል አውቃለሁ።
በርግጥ HPV ቫይረስ የሚፈጥረውን 90% ኢንፌክሽን ሰውነታችን ተፈጥሯዊ በሆነ መንገድ ቢያድነውም 10% ግን ከ10 እስከ 15 ዓመት ወይም ከዛ በላይ በሰውነት ውስጥ ሊቆይ መቻሉ ለካንሰር ተጋላጭ ያደርጋል። በሽታው እድሜያቸው በገፋ ሴቶች ላይ ብቻ የሚከሰት ነው የሚለው የብዙዎች የተሳሳተ አመለካከት የሚመነጨውም ቫይረሱ በሰውነት ውስጥ ሊቆይ ከሚችልበት እድሜ ጋር ተያይዞ ሊሆን እንደሚችል ዶክተር ቤተል ያብራራሉ።
ይሄ በሽታ እድሜያቸው የገፋ ሴቶች በሽታ ነው ተብሎ ያለው አመለካከት ትክክል አይደለም። እንደውም እድሜ ለጋነት ጀምሮ የሚመጡት ኢንፌክሽኖች ናቸው ለዚህ የሚያጋልጡት። በተለምዶ ብዙ ሴቶች ካንሰሩ ኖሯቸው ሲመጡ እናያለን እንጂ እኛ በራሳችን የስራ አጋጣሚዎች ያየናቸው የ23 ዓመት የ18 ዓመት ልጆች ይሄ ካንሰር ኖሯቸው ለህክምና መጥተው አግኝተና ቃል። ስለዚህ ጥቅም እንዳላቸው ያሉት ተጋላጭነት ምክንያቶች በበዙ ቁጥር ቶሎ ለካንሰር መጋለጥ ጥሩ እየጨመረ ይመጣል። ስለዚህ ይሄ ተዛባ አመለካከት መስተካከል ይኖርበታል ብዬ አምናለሁ።
ራሷን ምሳሌ በማድረግ በየትኛው ምድሜ ያለች ሴት ጾታዊ ግንኙነት ከጀመረችበት ጊዜ አንስቶ ለኤችፒቪ ቫይረስ ተጋላጭ መሆኗን የምትገልጸው ታሚካም ሰዎች ለቅድመ ካንሰር ምርመራ ትኩረት እንዲሰጡ ትመክራለች።
So the human papilloma virus, or HPV as it's commonly called, is also like a common cold. So
human papilloma virus ወይም HIV ልክ እንደ ጉንፋን ማለት ነው። ማንኛውም ሰው በየትኛውም ጊዜ ሊይዝ ይችላል። ነገር ግን በጣም ጥቂት ሰዎች ላይ የማህፀን ወይም ደግሞ ሌሎች ወደ 6 አይነት ካንሰሮችን ሊያስከትልም ይችላል። ቫይረሱ በዋናነት በግብረ ስጋ ግንኙነት ይተላለፋል። ነገር ግን አንዳንድ ጊዜ ሰዎች ትኩረታቸውን በመተላለፊያ መንገዱ ላይ ያደርጉና በሽታው እነሱ ጋር እንደማይደርስ አድርገው ያስባሉ። ቫይረሱ ይኖርባቸው እንደሆነ መመርመርም አይፈልጉም። እውነታው ግን ሰዎች በዚህ ካንሰርና ከዚህ ቫይረስ ጋር በተያያዙ በሽታዎች እየሞቱ መሆኑ ነው። ስለዚህ የተሳሳቱ አመለካከቶችን አስወግደን ካንሰሩን መከላከል አለብን።
የማህፀን ካንሰርን ከሌሎች የካንሰር አይነቶች ለየት የሚያደርገው ክትባቶችን በመውሰድ ወይም ቅድመ ካንሰር ምርመራ በማድረግ መከላከል የሚቻል በመሆኑ ነው። በኢትዮጵያም እንደ አውሮፓውያን አቆጣጠር ከ2018 ዓመተ ምህረት ጀምሮ 14 ዓመት ለሞላቸው ልጆች በሁለት ዙር የማህፀን ጫፍ ካንሰር መከላከያ ክትባት መስጠት የተጀመረ ሲሆን እስካሁን 6.5 ሚሊዮን ልጃገረዶች መከተባቸውን የጤና ሚኒስቴር መረጃ ያሳያል።
በነገራችን ላይ ካሉት ካንሰሮች ውስጥ መከላከል የሚቻልም ብዙ ሰዎች እንዲሞት እድል የፈጠረበት የካንሰር አይነት ቢኖር የማህፀን ጫፍ ካንሰር ሙሉ በሙሉ በሚባል መከላከል ይቻላል። ቅድም እንዳልኩት በኢንፌክሽን ስለሚመጣ ረጅም ጊዜ ይሰጣል። ኢንፌክሽን ታክሞ ለመዳን ማለት ነው። አብዛኛው ሰው ለካንሰር ምርመራ በስነስርዓት ቢያደርግ ካንሰር ከመሆኑ በፊት መደረስ ለሚችል ያንን በማከብ ካንሰሩ እንዳይመጣ መከላከል እንችላለን።
ዶክተር ቤተል እንደሚያስረዱት እነዚህ የካንሰሩ መከላከያ መንገዶች ተግባራዊ ሳይደረጉ ቀርተው ካንሰሩ ከተከሰተና በመጀመሪያዎቹ ደረጃ ላይ ያለ ከተደረሰበትም መዳን ይቻላል። ታዲያ እነዚህ የካንሰር ደረጃዎችና የህክምና አማራጮቹ ምንድን ናቸው?
ካንሰሩ ከመጣ አራት የህክምና ደረጃዎች አሉት። ደረጃውን የጨመረ በሄደ ቁጥር እየቀነሰ ይመጣል። ደረጃ አንድና ደረጃ ሁለት ይዘውታል። እስከ ደረጃ ሁለት ያሉትን ኦፕሬሽን እና መድኃኒት ማከም ይቻልባቸው አጋጣሚዎች አሉ። ደረጃ ሁለት ከግማሽ በላይ ሆነውና እስከ ደረጃ አራት ያሉት ካሉ ግን በመድኃኒት እና በጨራሽ ህክምና ቢታከም ይመከራል። እንደዚህ እንደ ደረጃቸው የመዳን እድላቸው እየወረደ ይመጣል ማለት ነው። ቅድመ ካንሰር ምርመራ ቀድም እንዳለ መደረግ መቻሉ ይሄን ከመምጣቱ በፊት ማየት ማከም ወይም ደግሞ በጣም በትንሽ ደረጃ እያለ ማግኘት መቻል የመዳን እድሉን ይቻላል ማለት ነው።
የማህፀን ካንሰር ህክምና በሀገሪቱ ውስጥ ባሉ የተወሰኑ ሆስፒታሎች ብቻ የሚሰጥ መሆኑ ለሁሉም እንዳይዳረስና ካንሰሩ አስቀድሞ በታወቀበት ጊዜ በአፋጣኝ የመዳን እድል እንዳይኖር እንደሚያደርግ ዶክተር ቤተል አብራርተውልናል። የቅድመ ካንሰር ምርመራዎችን ግን ብዙ የህክምና ግብአቶች ሳያስፈልጉ በቀላሉ በጤና ጣቢያ ደረጃም መስጠት ይቻላል። ያም ሆኖ ግን ካነጋገርናቸው በርካታ ሴቶች እንደተረዳነው በውቀት ማነስም ይሁን በቸልታ ቅድመ ካንሰር ምርመራ የሚያደርጉ ሴቶች ቁጥር እጅግ አነስተኛ ነው።
በጊዜ ከተደረሰበት መዳን እንደሚቻል ያው በወሊድም ጊዜ ስንከታተል ሐኪሞች ነግሩናል። ቼክ አርጉ በጊዜ ከተደረሰበት በተለይ ደረጃ የመጀመሪያ ደረጃ የሚባለው ላይ ከሆነ መዳን ይችላል የሚል ይነግሩናል። አዌርነሱ አለ። የተለየ ነገር አላረግ ከስራቸው የዘለለ የተለየ የማደርገው ነገር የለም። ይወስናል
የጓደኛዬና የማህፀን ካንሰር ተብላ ማለት ነው። እንደዛው ቶሎ ተደርሶበታል እና እንኳን ቶሎ መጣሽ እንኳን ቼክ አረክሽው እና በቃ ጥሩ ሰዓት ስለተደረሰ አሁን መከላከያ ማህፀኑን ማውጣት ይሻላል ከዛ በኋላ እንዳይፈጠር ማለት ድጋሚ እንዳይመጣ ተብላ እንደዛ የሆነ አቃለው እንደዛ የሆነ ሰው ማለት ነው። እኔ እንኳን አላቀም ክትትል አላረግም እኔ ብዙ ጊዜ ከሜኖፖዝ በኋላ ይመጣል የሚባለው ስለሆነ ማቀው አሁን አይመጣብኝም ብዬ ስለማስብ ማለት ነው ክትትል አላረግም።
ስለ ካንሰሩ የተሻለ ግንዛቤ ያላትን እስከዳረንም ቅድመ ካንሰር ምርመራዎችን በማድረግ ጥንቃቄ ታደርጋለሽ ወይ ብዬ ጠይቀታለሁ።
ምርመራውን አድርጌ አላውቅም ምክንያቱም የሆነበት ምክንያት አይ ቲንክ አኗኗራችን ይመስለኛል ለነገሮች ትኩረት አለመስጠት እና የቀድሞ ምርመራ የማድረግ ልምድ አለመኖር ነው አንደኛው። ሁለተኛው ደግሞ እንደኔ በግል ተጠየቅሽኝ ፍርሃትም ይመስለኛል አሁን ሄጄ ቢገኝብኝ ምን አደርጋለሁ የሚለው የሚያስፈራኝ ነገር ስለሆነ ሄጄ መታየት እስካሁን አልታየው።
እንደነዚህ አይነት የተሳሳቱ አመለካከቶችንና ፍርሃቶችን ለማስወገድ በሀገር ውስጥም ሆነ በውጭ የሚገኙ የተለያዩ መንግስታዊ ያልሆኑ ድርጅቶች ጥረቶችን ያደርጋሉ። ከነዚህ አንዱ ታሚካ በዩናይትድ ስቴትስ ያቋቋመችው ሰርቫይቨር የተሰኘ ድርጅት ሲሆን ድርጅቱ የማህፀን ጫፍ ካንሰርን ለማጥፋት በሚያደርጋቸው ጥረቶች ከበሽታው መዳን የቻሉ ሰዎች ስለበሽታው ግንዛቤ እንዲያስጨብጡና እንዲያስተምሩ ያስተባብራል ድጋፍም ይሰጣል።
When someone from Africa is wearing a survivor t-shirt or they're you know or a European country that I've never heard of
and they're in a society ወይም ደግሞ አውሮፓ ውስጥ ካለ አንድ የማላውቀው ሀገር ሰው ስለስራችን መልእክት ሲደርሰኝ ትልቅ ስሜት ይሰማኛል። ምክንያቱም አንዳንዴ ራሴ ገና አሁን እንዳዲስ የማጸንካስተር እንደተገኘበት ሳድርጌ ለማየት ሞክርና ያችን ሴት ማገዝ አለብኝ ይላለሁ። ጎን ለጎን ደግሞ በሽታው ጭራሽ እንዳይከሰት መርዳት ተሻለው ልክ እንደሌላው በሽታ ሁሉ የማህፀን ጫፍ ካንሰርንም ማጥፋት እንችላለን።
የማህፀን ጫፍ ካንሰርን እንደ አውሮፓውያን አቆጣጠር በ2030 ሙሉ ለሙሉ ለማጥፋት በተባበሩት መንግስታት ድርጅት እቅድ ተይዟል። ታሚካ ሁሉም ሰው ከተባበረ ይህንን እቅድ ማሳካት ይቻላል ብላ ታምናለች።
Now when I was first diagnosed and I heard that I was like what are they talking about like no I believe it I know it I've seen the data we see
መጀመሪያ ካንሰር እንዳለብኝ ሲነገረኝ ምንድነው የሚያወሩት ነበር ያልኩት። አሁን ግን በራሴ ላይ ደርሷቸዋለሁ የሚያስከትለውንም ችግር አውቃለሁ። ሩዋንዳ ላይ አውስትራሊያ በሌሎችም ሀገራት ያሉትን ቁጥሮች አያለሁ። ይሄ ካንሰር ከአሜሪካም ሆነ በአፍሪካ እንዲጠፋ ማድረግ የማይቻልበት ምንም ምክንያት የለም። ስለዚህ ሁላችንም አንድ ላይ ሆነን አንደኛ ሴቶች በየጊዜው የቅድመ ካንሰር ምርመራ እንዲያደርጉ ለመርዳት ሁለተኛ ወንዶችም ሆኑ ሴቶች ክትባቱን ማግኘት እንዲችሉ ለማድረግና ሶስተኛ ካንሰር ከአለም ላይ እንዲጠፋ እጅ ለእጅ ተያይዘን መስራት አለብን።
የማህፀን ጫፍ ካንሰርን ከኢትዮጵያም ሆነ ከአፍሪካ እንዲሁም ከመላው ዓለም ለማጥፋት የሚደረገውን ጥረት አደጋች ከሚያደርጉ ሁኔታዎች አንዱ ድህነት ነው። በቂ የጤና አጠባበቅ ፍርሃት አለመኖርና በመከላከል ላይ ትኩረት ያደረገ ዕውቀት የማስጨበጥ ስራ አለመሰራቱም በሽታው እንዲስፋፋ ምክንያት ሆኗል። ታዲያ አንዲት ሴት ራሷን ለመጠበቅ ምን ማድረግ አለባት? ዶክተር ቤተል ምክር አላቸው።
የመጀመሪያው ፕሪከላከል የምንችልበት መንገድ የባህሪ ለውጥ ማምጣት ነው። አሁን ልክ አንቺ እንደምትሰሪው አይነት ፕሮግራም ሁሉም ሚዲያዎች ላይ መስራት ህብረተሰቡ ማስተማሪ ነው። በጣም ብዙ ልጆች ግንኙነት የሚጀምሩበት እድሜ እየቀነሰ መጥቷል። እሱ የበለጠ የመጋለጥ እድሉን ይጨምረዋል። ሁለተኛው ደግሞ ክትባትን በመጠቀም የማህፀን ጫፍ ካንሰር ክትባቶች አሉት። እኛም ሀገር መከተብ ጀምረናል። ስለዚህ ከዚህ ክትባት በኋላ ሰውነታችን ለዛ በሽታ ተዘጋጅቶ ስለሚጠብቅ ኢንፌክሽኑ ላይ ቢጋለጡ እነዛ ሴት ልጆች የኢንፌክሽኑ የመዳን እድሉ በጣም ይጨምራል ማለት ነው። ከዚህ ውጭ ግን ሰከንደሪ ፕሪቬንሽን የምንላቸው ቅድመ ካንሰር ምርመራ ነው። ያለበት ኢንፌክሽን ደረጃ እያለ ወይም ደግሞ በጣም በለጋነቱ ካንሰሩ ሳይስፋፋና መዳን በሚችልበት ደረጃ ማግኘት እድል ይሰጣል ማለት ነው። መከላከያ መንገዶቹ እነዚህ ናቸው።
ይህ ብቻ አይደለም። በተለይ የማህፀን ካንሰርን በሚቀጥሉት 5 አመታት ለማጥፋት የተያዘውን ዓለም አቀፍ ግብ ለማሳካት ከመንግስት ጀምሮ ግንዛቤን የማስፋትና የጤና አገልግሎትን የማዳረስ ኃላፊነት ያለባቸው ተቋማት በሙሉ የራሳቸውን ሚና መጫወት እንዳለባቸው ዶክተር ቤተል አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
Can I call out?
ችን አባቾስ ስለናችሁ አብዝተን እናመሰግናለን። ይሁድ ምሽት መስተናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መስተናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያን ሀሪክ ላይ ለጋቢና ቪያላችሁ አድርሱን። ኤደን ገረሙ መስተናዷን በመምራት ኤልያስ አስማረ በቀነብሩ ጽዮን ግርማ በአርቶቱ ከመላው አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም ይሁድ ምሽት።
Can I call up the thing that's the last to try?